ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ መሰናዶ ጀምሯል። መሰናዷችንን አስተዋውቃችሁ በኪነ ጥበብ ሙያተኞችና ስራዎች ላይ የበረታው ፖለቲካዊ ጫና እንዲቆም ተጠይቋል።
ዘመዶቻቸው እንዴት እንደተገደሉ በምን ሁኔታ በማን መንገዱ ላይ የነበረው ሁኔታ ምን ይመስላል፣ አስክሬናቸው እንዴት ነበር አስፋልት ዳር ተደራርቦ ተቀመጠው፣ ደማቸው ፈሶ እንዴት ሄደ የሚሉ በጣም ለመግለጽ የሚከብዱ ዘግናኝ የሆኑ ሁኔታዎችን ሲጠቅሱ ነበር።
በዚህ ዙሪያ በምሽቱ ዘገባ አለን፣ ሌሎች ጥንቅሮችም ይዘናል። የደንገረሙ የምሽቱ መሰናዶ በመምራት ንጉሱ ተምሬ ደግሞ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ወዳደረግነው አብይ ጉዳያችን ነው የምናልፈው። የኢትዮጵያ መንግስት ከቅርብ ጊዜያት ወዲህ በኪነ ጥበብ ባለሙያዎችና የጥበብ ስራዎች ላይ ወከባና እስር እየፈጸመ ነው ሲል የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል አስታወቀ። ዋና ዲሬክተሩ አቶ ያሬድ ኃይለማርያም ፖለቲካዊ ሽሙጥ ያላቸው የተባሉ ቲያትሮች እንዳይታዩ መታገዳቸውና ባለሙያዎችም ስለመታሰራቸው ለአሜሪካ ድምጽ ተናግረዋል። ይኸው ወከባና እስራት እንዲቆምም ተቋማቸው መንግስትን በመግለጫ ጠይቋል። በኢትዮጵያ የኪነ ጥበብ ታሪክ ላይ መጽሐፍትን የጻፉት ዶክተር እንዳለጌታ ከበደ በበኩላቸው በጥበብ ስራዎች ላይ ያለው ፖለቲካዊ ጫና ከትላንት የቀጠለ ነው ሲሉ ይኮንናሉ። ይህም እንግዲህ ሙያው ለሀገር እድገትና ለውጥ እንዲውል ከማሰብ ይልቅ ለፖለቲካዊ ድጋፍ ብቻ እንዲያገለግል ከሚፈልግ አስተሳሰብ የሚመነጭ ችግር እንደሆነም አመልክተዋል። አስማማው አየነው ተከታዩን ዘገባ አሰናድቷል።
በኢትዮጵያ ከቅርብ ጊዜያት ወዲህ የበረታ እንደመጣ የተገለጸው ፖለቲካዊ ጫና ካረፈባቸው መስኮች ውስጥ ኪነ ጥበብና ሙያተኞቹ እንደሚገኙበት የሰብአዊ መብቶች ተሟጋች ተቋማት ይገልጻሉ። ይህን አስመልክቶ መግለጫ ካወጡት ተቋማት መካከል የሆነው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ፖለቲካዊ ሽሙጥ አላቸው የተባሉ ቲያትሮች እንዳይታዩ መታገዳቸውንና ባለሙያዎችም ስለመታሰራቸው ለአሜሪካ ድምጽ ተናግረዋል።
ቀደም ሲል ገጣሚን እና ደራሲ በላይ በቀለ ወያ በጣም በሰላ ብሔሮቹ ይታወቃል። እንደዚሁ ታስሮ እስካሁን በእስር ላይ ነው ያለው። ከዛ በኋላም ደግሞ የያዩ ፈንገስ የሚባለው በመድረክ ስሙ ፖለቲካ የሚለው የመድረክ ስራ ተከልክሏል በመንግስት አካላት። በቅርብ ጊዜ ደግሞ ሁለት የመድረክ የባለሙያዎች የኪነ ጥበብ ባለሙያዎች እብደት በህብረት የሚል ስራ የሰሩ የመድረክ ስራ ያዘጋጁ ሰዎች እንደዚሁ በእስር ላይ ነው የሚገኙት። ሌሎች የኪነ ጥበብ ባለሙያዎቹ በተለያየ መንገድ ሀሳባቸውን በመግለጻቸው የተነሳ ዛቻ፣ ማስፈራሪያ፣ እስር ሲገጥማቸው አይተናል። ይህንን ደግሞ ተከታትለን ከጠበቆቻቸው ከቤተሰቦቻቸው ያሉበትን ሁኔታ መረጃ ለማግኘት ሞክረናል።
የኢትዮጵያ ሰብአዊ መብቶች ኮሚሽንም የዜጎችን እስር በተመለከተ በሚያወጣቸው መግለጫዎችም ከታሰሩት መካከል የኪነ ጥበብ ባለሙያዎችም እንደሚገኙበት አመላክቷል። በበርካታ የድርሰት ስራዎቻቸው የሚታወቁት ዶክተር እንዳለጌታ ከበደ ማዕቀብና እስረኞቹ የተሰኙ በኢትዮጵያ ኪነ ጥበብ ታሪክ ላይ ያተኮሩ መጽሐፍትን ለአንባቢያን አብቅተዋል። ኢትዮጵያ ባለፈችባቸው የፈተና ጊዜያት ውስጥ ሀገር እንዲጸና፣ ዳር ድንበር እንዲከበር፣ ማህበረሰባዊ ለውጥም እንዲመጣ ኪነ ጥበብ ከፍተኛ አስተዋጽኦ ማበርከቱን ደራሲው ዶክተር እንዳለ ይናገራሉ። በዘመናቱ መካከል ኪነ ጥበብ የገጠማት ፈተናም የበረታ እንደነበረ መጽሐፎቻቸውን አጣቅሰው ያነሳሉም።
በእኔ መረዳት፣ በእኔ ንባብ የኢትዮጵያ ኪነ ጥበብ በተለያዩ ዘመናት ለተለያዩ አገልግሎት ሲውል ቆይቷል። በተለይ በእኔ በተሰማራሁበት የስነ ጽሁፍ ዘርፍ ስነ ጽሁፋችን በብዙ መንገድ ሲዘመርለት፣ ሲዘመትበት፣ ሲፎከርበት፣ ሲፎከርለት የቆየ ጥበብ ነው። ከፋሲስት ጣሊያን ወረራ በፊት የነበሩ ድርሳናትን ስንፈትሽ ትውልዱ የተማረው ክፍል ጥቂት ነበረ። ጥቂትም ሆኖ ሀሳቦችን በጽሁፍ የመግለጽ ችሎታ የነበረው ነው። ለፊታውራሪ ተክለሐዋርያት ተክለ ማርያም እና ፎቅ ገብረ ኢየሱስን ገብረዊት ባይከዳኝን መጥቀስ ይቻላል። እነዚህ ሰዎች ይህች ሀገር ምን ሊደረግላት ይገባል የሚል የለውጥ አቀንቃኝ ወይም እንደ ዶክተር ዮናስ አድማሱ ያሉ ምሁራን እንደሚሏቸው ትሁታን ፋና አብሬዎች ፋና አብሬነት ሚና ነበራቸው። ከዛ በኋላ ግን ፋሽስት ጣሊያን ጦርነት ሲመጣ እነ የታየ ንጉሴ አገኘው እንግዳ ደግሞ ስነ ጽሁፍ ሀገር ስትወረር እግርህን ለጠጠር ደውረትህን ለጦር ካላለ ብዕር ለነጻነት ዋጋ ካልከፈለ፣ ለአርበኞች ካልወገነ፣ ለፍትህ ጥውቅና ካልቆመ ምን ዋጋ አለው በሚል በሚጽፏቸው ድርሰቶች በሚከይኗቸው የኪነት ስራዎች በደንብ መስራት ተጀመረ። ቆየና ደግሞ በነ ብርሃኑ ዘሪሁን ጊዜ በሌሎች በመሰሎቻቸው ማህበራዊነታችን የሚገለጽበት በኋላ ደግሞ አብዮት መቀስቀሻ ሆነ። አብዮት ጠሪ ሆነ ማለት ነው። ዮሐንስ አድማሱ፣ አሉ ግርማ፣ ዳኛቸው፣ ሌሎችም በምናይበት ጊዜ ድርሰቶቻቸው የነበረው ስርዓት ልክ እንዳልሆነ የሚጠቁሙ የንጉሳዊ ስርዓቱ ሊያርማቸው፣ ሊያቀናቸው፣ ሊያርቃቸው የሚገቡ ድክመቶች ላይ ተተኮረ። ከዛ ኢህአዴግ ከገባ በኋላ ደግሞ ያለውን ስታይ ሙስናው መብዛት፣ የእግዚአብሔር መምጣት ምናምን ሲሆን ማህበራዊ ህይወት ላይ ያተኮሩ ሆኑ ማለት ነው። እና በእጅግ በጣም በወፍ በረር ቅኝ ሲታይ የኢትዮጵያ ስነቱ በየዘመኑ ለሚነሱ ጥያቄዎች መልስ ይሆናል ተብሎ ለታመነባቸው ጩኸቶች ድምፅ ሆነው ሲያሸበሽቡ የቆዩ ዘማሪያን ይመስሉኛል።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ በቅድሚያ ካነጋገሯቸው የህብረተሰብ ክፍሎች መካከል የኪነ ጥበብ ባለሙያዎች ይገኙበታል። በወቅቱም ለሙያው ከፍ ያለ ፍቅር እንዳላቸው ሲገልጹ ይሰሙ የነበሩት ጠቅላይ ሚኒስትሩ በተደጋጋሚም የጥበብ ስራዎች በሚቀርቡባቸው ቦታዎችም ታድመዋል። በቀደሙት ዘመናትም መሪዎች ወደ ስልጣን በመጡበት ወቅት ከሙያው ጋር እንደሚወዳጁ የሚገልጹት ዶክተር እንዳለ ጌታም የግን በቆይታ ሙያውን የፖለቲካ ተጽዕኖ ሰለባ ከመሆን እንዳልታደገው ያስረዳሉ።
በየዘመኑ ለምሳሌ 1966-67 ጋዜጦች ላይ ጻፉ የነበሩ ነገሮች ሲታይ እንዴት አይነት ነጻነት ነበራቸው ጋዜጠኞቹ፣ የኪነት ሰዎቹ እንድትል ያደረግሃል። በሚዘፍኑት በሚጽፉት ለምን ይህን ተናገራችሁም የሚል የለም። ታስራችሁ ነበር፣ ተፈታችኋል፣ ታፍናችሁ ነበር፣ ይኸው ተገልጦላቸዋል፣ ሀሳባችሁን ግለጹ የሚሉ ነበሩ። ልክ ስልጣን ላይ ሲወጣ ግን አመት የማይቆይ ማን ነው እንደዚህ ያለው ያሱት አሳድች ይባላል። ስለዚህ ከያኒም አንድ ከያኒ በታሰረ ቁጥር እልፍ አላኩ ነው የሚበረግገው ጎመን በጤና የሚለው የት እንደገባ ያላወቅኩት ሰው በዙሪያ እያንዣበበ እንዴት ነው እንደዚህ ማረገው ማቃቸው ሁሉ እየተሰወሩብኝ የሚል ስሜት ይፈጥርበታል። በእኛ ሀገር ሁልጊዜ መሪዎች ስልጣን ላይ ሲወጡ የኪነጥበቡ ሰው ከኋላ ከፊት ከጎን ሆኖ እንዲያሸረግድ፣ እንዲያሸበሽብ፣ እንዲያጨበጭብ፣ ውዳሴ እንዲያጎርፍ ይጠሩታል። ግን አላምጠው የሚተፉት ማስቲካ ነው የሚሆነው። በየዘመኑ በአፄ ኃይለ ሥላሴ ዘመንም ብትል፣ በጓድ መንግስቱ ኃይለማርያም ዘመን ብትል፣ በአቶ መለስ ዜናዊ ዘመንም፣ በኃይለማርያም ደሳለኝ፣ በዶክተር አብይ አህመድ ያሉ ሂደቶችን በሙሉ በምንከታተልበት ዘመን ጊዜ ለስርዓቱ የተመቸው ሰው ነው ና ተብሎ ሲጠራ የሚታየው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ግንቦት 20 ቀን 2016 ዓ.ም ባወጣው ሪፖርት ገጣሚ በላይ በቀለ ውያ ከ9 ወራት በላይ በእስር ላይ እንደሚገኝ ገልጿል። እብደት በህብረት የተባለው የመድረክ ቲያትር ተዋናይ አማኑኤል አብታሙና አዘጋጁ ዳግማዊ አመለወርቅ ፈይሳም በቅርቡ ከታሰሩት መካከል ናቸው። የአሜሪካ ድምፅም ታግዷል በተባሉ ቲያትሮች ላይ ተሳትፎ ያላቸውን ጨምሮ ሌሎች የኪነ ጥበብ ባለሙያዎችን መታሰራቸውን ከቤተሰቦቻቸው አረጋግጧል። ሆኖም ቤተሰቦቻቸው በጉዳዩ ላይ ቃለመጠይቅ ለመስጠት ፈቃደኛ ባለመሆናቸው አስተያየታቸውን ማካተት ቀርቷል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም እንዲህ አይነት እስሮች ሀሳብን በነጻነት መግለጽን በማዳከም ሀገርን ይጎዳሉ ይላሉ።
እንዲህ አይነት በኪነ ጥበብ ባለሙያዎችም ላይ ሁን በጋዜጠኞች ሀሳብን በመግለጻነት ዙሪያ የሚደረጉ ጫናዎች ብዙ ጊዜ የሚፈጥሯቸው አደጋዎች፣ አንደኛ ባለሙያዎቹ የሚመጣውን አደጋ በመፍራት ወደ ሰልፍ ሴንሰርሺፕ የሚሉት ራስን መቆጣጠር፣ መገደብ፣ በነጻነት መጻፍ፣ መናገር፣ በሙዚቃም በስዕልም ማውጣት የሚፈልጓቸውን ሀሳቦች እንዲገድሉና ማህበረሰቡ ሙሉ መረጃ በአንድ ጉዳይ ላይ እንዳያገኝ ያደርጋል። ሁለተኛ የኪነ ጥበብ ስራው ማህበራዊ፣ ፖለቲካዊ በሆኑ ጉዳዮች ላይ እንዳያተኩርና ሁልጊዜ መንግስትንም ማንንም የማይነኩ እንዲሁ የመዝናኛ ነገሮች ላይ ብቻ እንዲያተኩር ያደርጋል። ያ ደግሞ የኪነ ጥበብ ዘርፉ ማህበረሰብን በማስተማር የማህበረሰብን አስተሳሰብ በመቀየር በማንቃት ሊጫወት የሚችለውን ትልቅ ሚና እንዳይጫወት ያደርጋል። አንዱ ችግር ይሄ ነው። ሁለተኛው ችግር ደግሞ እንዲህ ያሉ ማዕቀቦች ምህዳሩ እየጠበበ የሚመጣ ከሆነ አዳዲስ ወጣቶችም እነዚህ ነገሮች እያዩ መስኩን እንዲፈሩት
በነጻነት ገብተው አዳዲስ የፈጠራ ስራዎችን ይዘው ወጥተው ሀሳባቸውን እንዳያካፍሉ ስጋት ይፈጥራል። ይሄ እንግዲህ እነዚህ ሁለቱ ነገሮች ከመብት ጥሰትነቱ ባለፈ ማለት ነው እና እንዲህ ያሉ ልምምዶች እየቆዩ ሲመጡ በመንግስት ባለስልጣናትን በኩል ወደ ሰፊ ሆኖ እንደዚህ ያሉ ሁኔታዎች የሚነሱ ነገሮችን ጆሯቸውን ሰጥተው ከማድመጥ መሻሻል ያለበትን ነገር ከማሻሻል ይልቅ እንዲህ ያሉ ድምጾች እንዲታፈኑ ያደርጋል።
ደራሲ ዶክተር እንዳለጌታ ከበደም በአሁኑ ወቅት በሙያው ላይ እየደረሰ ያለው ቀጥተኛና ስልታዊ ጫና እየተባባሰ መምጣቱን ይጠቁማሉ።
እንግዲህ የበዓሉ ግርማን የአቤጎበኛን ታሪክ ሳነብ የቆየው ሰው ስነ ጽሁፍ የተከፈለለትን ዋጋ ለማወቅ ሰው በጻፉት ጽሁፈት ምክንያት የተንገላቱ፣ የተሰደዱ፣ የተገደሉ ሰዎች እንዳሉ የገባኝ ሰው አሁን እየሆነ ያለውን ነገር ሳልናገር ብቀን የገዛ ነፍሴ ትንቀኛለች። ስለዚህ እኔ ጓደኞች ፕሮግራም ያዘጋጃሉ፣ ፕሮግራሞች ይታጣፉ ሲሰራጩ የነበሩ ፕሮግራሞች ሁለት ሰዓት ሲቀራቸው የፍቃድ ወረቀት ካላመጣ ሲባል ምን ሲባል ይሄ መተቸት የሚያስበረግገው ማለት ማን እንደሆነ ያላወቀው ሰው ድንገት ብድግ አድርጎ ሊወስዱ ይችላል ማለት ነው። ምንም ጥርጥር የለውም። ይህን ምን ራሱ በመጠላለፉ ሊመጣ የሚችለውን ነገር ሁሉ ገምቻለሁ። በነጻነት የሚነገርበት በነጻነት የሚሰበክበት ነው ለማለት ያስቸግራል። በነጻነት ትችትን የምትሰነዝርበት ነው ለማለት ያስቸግራል። ምክንያቱም የምናውቃቸው መጽሐፍት አዘዋሪዎች ለምን መጽሐፍ አዞራቸው ተብለው ታስሮ የነበረበት ጊዜ አለ። ለምን መጽሐፍ የሚሰጣቸው ተብለን ታሰርን ያሉበት ጊዜ አለ። ፍሬሞች የሚል መጽሐፍ የሚናገረው ይሄ ነው። ስለዚህ በጣም ሀሳብን በሀሳብ የተከለከለ ነገር ሁሉ ልክ ነው የሚል አቋም ባይኖረኝም፣ የተፈቀደ ነገር ሁሉ እውነት ነው የሚል እምነት ባይኖረኝም፣ ግን በራሱ የሚተማመን ስርዓት ሰዎች ሀሳባቸውን እንዲገልጹ ይለቃቸዋል።
የመብቶች ተሟጋች ማዕከሉ ዋና ዳይሬክተር አቶ ያሬድ ኃይለማርያም መንግስት የታገዱ የኪነጥበብ ስራዎችን ወደ መድረክ በመመለስና የታሰሩትን ባለሙያዎች በመፍታት ሙያው ለሀገራዊ ለውጥ ሚናው መጫወት እንዲቀጥል ማድረግ ይገባል ሲሉም ጠይቀዋል።
መንግስት አንደኛ እነዚህ የታሰሩ ባለሙያዎች አስቸኳይ እንዲለቃቸው፣ የግድ የሚያስከስሳቸው የወንጀል ጉዳይ አስፈጽመዋል ከተባለ እንኳን በአግባቡ ፍርድ ቤት ቀርበው ትክክለኛ ክስ ቀርቦባቸው ፍትህ እንዲያገኙ፣ ከዛ ውጭ ግን የተከለከሉ መድረኮች ተከፍተው ምህዳሩም ተከፍቶ ሰዎች በነጻነት ሀሳባቸውን እንዲያካፍሉ እንዲያንጸባርቁ በህገ መንግስቱ መንግስት የተጣለበትን ግዴታ በማክበር በተቃራኒ እንደውም ጥበቃ፣ እንክብካቤ፣ አመቺ ሁኔታ ማበረታታት ነው ያለበት እና በዚህ መስተካከል አለበት ብለን እናምናለን።
ኪነጥበብን የሚወክሉ ልዩ ልዩ የሙያ ማህበራት መኖራቸውን የሚገልጹ ዶክተር እንዳለጌታ ደግሞ መፍትሄው የሙያ ማህበራቱን ማጠናከር ነው ይላሉ። መንግስትም በሙያው መተቸት ሂሳዊ ባህል ሊያዳብር እንደሚገባ አክሎ የሚመክሩት ዶክተር እንዳለ ነገ የተሻለ እንደሚሆንም ተስፋ ያደርጋሉ።
አሁን ማህበራት አሉ፣ የኪነጥበብ ማህበራት ግን ጥርስ የሌላቸው አንበሶች ናቸው። አይጮሁም። ለምን እንደዚህ ሊሆን ቻለ? ዝም ማለት እኮ የለባቸውም ስንላቸው እውነት እኮ ነው አይሉ እና የት ነው ያሉት የሙያ ማህበራት? ማለት ለሙያውን ካልታደጉት የሙያው ሰው ሲገፋ፣ ሲከፋ፣ ሲበደል፣ ሲሰደድ የት ነው ያለ ካላሉት ምንድን ነው የሚደረገው? ሰለጠነ ማህበረሰብ ቢኖር፣ የሰለጠነ ስርዓት ቢኖረን፣ ሀሳብ በነፃነት የመግለጽ መብት የሚከበርበት በደንብ የሚከበርበት ሀገር ቢኖረን የነገ ይችን ኢትዮጵያ እኮ ነው ዛሬ ላይ ሆነ ልናሳይ የሚገባው። ፋሽ ጣሊያን ኢትዮጵያ ከወረሩ ቀደም ብሎ እኮ ጉዳይ የገባቸው ሰዎች ኧረ እንዲህ ተሰምተዋል ሲሉ ንጉሰ ነገስቱ አሉባልታ እየሰማችሁ ሲሉ ቆይተው ነው ድንገት ከታሻሉባቸው። ስለዚህ ከያኒ ኪነጠውሙ ሰው እየሆን ያለውን ብቻ ሳይሆን ሊሆን የሚችለው ሁሉ የመገመት የመረዳት ተሰጥኦ ሁሉ አለው፣ ችሎታ አለው። ሁሉም ነው ማለት አይደለም፣ ግን ያንን ማሸነፍ ያስፈልጋል። ካልተፈቸህ እንዴት ነው ድክመትን የምታውቀው? ጸሐፊው በጣም መተቸት አለበት፣ የጎደለውም እንዲነገረው ይገባል። ስርዓቱም በጣም መተቸት አለበት፣ የጎደለውም እንዲያውቀው ይገባል። ማህበረሰብም ወደ የትኛው ከፍታ ወይ ደግሞ ዝቅታ እያሽቆለቆለ እንደሆነ ሊነገረው ይገባል።
ኪነ ጥበብን የዜጎች ሀሳብ በነጻነት የመግለጽ መብት አካል አድርጎ የሚቆጥረው የኢትዮጵያ ሰብአዊ መብቶች ኮሚሽን ከ2014 ዓ.ም ጀምሮ በየዓመቱ የፊልም አውደ ትርኢት ወይም ፌስቲቫል ያዘጋጃል። ይህም የሰብአዊ መብቶች ጉዳዮች በኪነ ጥበብ ስራዎች ውስጥ ትኩረት አግኝተው በስፋት እንዲዳሰሱ በማድረግ የሰብአዊ መብቶች መከበር ባህል የሆኑባት ኢትዮጵያን ለማየት የወጠነውን ርዕይ ለማሳካት እንደሚያስችለው ኮሚሽኑ አመልክቷል። የአሜሪካ ድምፅ በዚህ ጉዳይ ላይ የመንግስትን ምላሽ ለማካተት የሚመለከተውን የባህልና ስፖርት ሚኒስቴር ኃላፊዎችን የጠየቀ ሲሆን የታሰሩ አርቲስቶች ስለታሰሩበት ምክንያት በግልጽ የደረሰን መረጃ ባለመኖሩና ቲያትሮችም የታገዱበት ምክንያት ባለመታወቁ በማጣራት ላይ እንገኛለን ሲሉ አጭር የጽሑፍ ምላሽ ብቻ ሰጥተዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
መምህርትና ጋዜጠኛ ኤልሳቤጥ ድንቁ ከአንድ አመት ተኩል በፊት በምዕራብ ኦሮሚያ ክልል በወንጪ ወረዳ በጨቦ የገጠር መንደር ውስጥ በአካባቢው የመጀመሪያውን ቤተ መጽሐፍት ከፍታለች። ኤልሳቤጥ በአዲስ አበባና በሌሎች የክልል ከተሞች ህጻናት ትምህርት አቋርጠው ለጉልበት ብዝበዛ መዳረጋቸው እንዲሁም ከትምህርት ገበታ መራቃቸው እንደሚያሳስባትም ትገልጻለች። ይህንን ችግር ለመቅረፍ ይስሐቅ ድንቁ መታሰቢያ ስትል የማንበብና የመጽሐፍ ፍቅር እንዲያድርባት ያገዛትን አሁን በህይወት የሌለው ታላቅ ወንድሟ ስም ቤተ መጽሐፍት ና የህፃናት መጫወቻ የከፈተች ሲሆን ቤተ መጽሐፍቱን በሳምንት ከ50 በላይ ህፃናት እንደሚጎበኙት ተገልጿል። ኤልሳቤጥ ድንቁን አነጋግሮ ያሰናዳው ዘገባ በመቀጠል ይቀርባል።
መምህርትና ጋዜጠኛ ኤልሳቤጥ ድንቁ ቤተሰቦቿ ተወልደው ባደጉባት በምዕራብ ኢትዮጵያ ወንጪ ወረዳ በጨቦ መንደር ውስጥ የአባቷ ንብረት በሆነ ስፍራ ላይ ለአካባቢው ህፃናት ከመጽሐፍት ጋር እንዲተዋወቁ ማድረግ ችላለች።
አዲስ አበባ በብዛት ስታይ ህጻናት ልጆች ጎዳና ተዳዳሪ ሆነው ታያለች። ተማሪ የነበሩ ልጆች ሰው ቤት ሰራተኛ ሆነው ወይ አንቺ ሰራተኛ ፈልገሽ ደላላ ጋ ስትሄጂ ተማሪዎችን ታያለሽ፣ ህጻናትን ታያለሽ። እና ያ ነገር ሁሌ ልቤን ይነካኛል። አያለሁ፣ ዘመዶች አሉኝ፣ ገጠር ውስጥ ዘመዶች አሉኝ። የሆነ ቦታ ላይ ትምህርታቸው ይገታል፣ ከትምህርት ይልቅ ወደ ስራ ታያለሽ። እና ሁሌ ያ ነገር በጣም ነው የማዝነው። ክፍለ ሀገር ሲሄድ የሆነ ቦታ ሄጄ ያንን ሳይ፣ አዲስ አበባ ውስጥ ያለውን ሁኔታ ሳይ በጣም ነው የማዝነው። እና ሁሌ መቼ ነው ትምህርታቸው የሚቀጥለው? የእኛ አባቶች ገጠር ነው ያደጉት። ተምረው ዩኒቨርሲቲ ደረጃ ድረስ ደርሰው ትልቅ ስራ ሰርተው ለሀገር ያገለገሉ ሰዎች ናቸው። እነሱ ከወጡበት ሀገር ያ ነገር ያ ልምድ ቀርቶ እነዚህ ልጆች አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር በባዕድ ሀገር በባዕድ ቤት እየተንከራተቱ ያሉ ልጆችን ምንድን ነው ማድረግ የምንችለው? እኔ አሁን በጣም ሰፊ ነው ኢትዮጵያ፣ ሰፊ ነው። ግን አትሊስት እኔ ሙያዬ መምህርት ነኝ፣ አውቃለሁ ማንበብ ምን ያህል ጥቅም ለልጆች እንዳለው፣ ትምህርት ምን ያህል ጥቅም እንዳለው አውቃለሁ። ግን ያለውን ከፍተኛ ችግር አጠቃልዬ መቅረፍ ባልችል እዛው እናታቸው የትምህርትን ጥቅም አውቃ ልጆቿን ወደ ትምህርት ቤት መላክን የምትቀጥልበት መንገድ ምንድን ነው ማድረግ የምችለው? በቃ ሁሌ ያ ነገር ነበር ውስጥ ያለው።
ኤልሳቤጥ በዚች አነስተኛ የገጠር መንደር ውስጥ ቤተ መጽሐፍትን ለመክፈት ስታልም ህጻናቱን ለመማረክና ለማበረታታት ከሻይ ቡና ይልቅ የልጆች መጫወቻ መገንባትን ነበር የመረጠችው።
ለምን ችግር መጣ መሰለሽ? እነዚህ ልጆች መጽሐፍ ምን እንደሆነ አያውቁም። እውነት ለመናገር በጣም ሪሞት የሆነ ቦታ ስለሆነ ትምህርት ቤቶችን ያው ዋናውን የትምህርት ሁኔታ ከመስጠት ውጪ ይሄ ቤተ መጽሐፍት የሚለው ነገር ብዙ አይታወቅም። ልጆች ከትምህርት ቤት ሮጠው ቤተ መጽሐፍት ሳይሆን ወደ ስራ ነው ከዛ። ስለዚህ እነዚህ ልጆች መጽሐፍ መጥተው እንዲያነቡልን ምን እናርግ ተባለ እና በቃ ሻይ እናዘጋጅላቸው፣ ለእናቶቹም እንደዚህ አንዳንድ ነገሮች እያደረግን ልጆቻቸውን ይዘው እንዲመጡ እናርግ ተባለ። እኔ ደግሞ በእውነት እኔ ምንድነው አላማዬ መጽሐፍ ብሎ እንዲመጡ ነው የፈለግኩት። በቃ ከዛ በኋላ በፍጹም በምግብማ አናታልላቸውም፣ ይህን አልቀበልም፣ ሌላ ነገር መፈለግ አለብን ብዬ ሳስብ ምንድን ነው መጫወቻ ቦታ የሚባል ነገር የለም እዛ ቦታ። ዋዥዌ አይተው አያውቁም። እነዛ ልጆች ሸርተቴ አይተው አያውቁም። በአይኔን ያየሁት እንዴት ሁኔታውን ያ ነገር ስናረገው ያየሁትን ነገር ነው አሁን የምገልጸው። እና ብቻ እነዛ ልጆች የሚጫወቱባቸውን ነገሮች አያውቁም፣ አይተው አያውቁም። ምክንያቱም ከዛ ቦታ ተነስተው ሄደው አያውቁም። ምናልባት አንዳንዶቹ ወይ አዲስ አበባ ወይ ከተማ ላይ ሄደው አይተው ሊሆን ይችላል። እኔ ግን የገጠሙ እንደዛ አይነት ልጆች አልነበሩም። እና ከዛ መጫወቻ እናርግ ተባለ።
ቤተ መጽሐፍቱን ለመክፈት የወላጆቿና የቤተሰቦቿ ሚና ከፍተኛ መሆኑን ገልጻ በተለያዩ ሁኔታዎች ድጋፍ እንዲያደርጉለት ህልሟን ያጋራቻቸው ሰዎች በትውልዱ ላይ ተስፋ መቁረጣቸው ማስተዋሏ እንዳሳሰባትም ገልጻለች።
በእውነት ለመናገር እኔ መምህርት ነኝ፣ የልጆች እናት ነኝ። ኢትዮጵያ ነው የምኖረው። እንኳን የመጫወቻ የምገዛበት ምንም ብር የለኝም። ምንድን ያሰብኩት ሰዎችን ማሳተፍ ፈለው ከቤተሰቦች ውጭ ያሉ ሰዎች እነሱም እንዲሳተፉና ባለቤት ነን ብለው በቃ እንዲያግዙኝ ስራዬን እንዲያደንቁልኝ በቃ ፈለግኩ። እና አንዳንድ ሰዎችን ሳናግር ማንም አልገባው። በእውነት ምንድን በብዛት ያሉኝ ነገር አሁን ያምን የአሁን ልጅ ባክሻውን ላይብረሪ መጥቶ ያነባል ብለች ነው በቃ ውስጤን ወደ ታች ዝቅ የሚያደርግ ነገር ነው የነገሩት።
በወንጭ ወረዳ በጨቦ መምንደር የተከፈተው አነስተኛው ቤተ መጽሐፍት ቅዳሜና እሁድ ከገበያና ከቤተ ክርስቲያን መልስ ወላጆች ልጆቻቸውን ወደ ቤተ መጽሐፍቱ እንዲልኩ በመቀስቀስና በማበረታታት እንዲሁም ማህበረሰቡን የቤተ መጽሐፍቱ ጠባቂና ባለቤት በማድረግ ብዙ ልጆች ከመጽሐፍትና ከጨዋታ ጋር እንዲተዋወቁ ማድረግ መቻሉን ኤልሳቤጥ ትገልጻለች። አርሶ አደር ሰለሞን ደስታ የአካባቢው ነዋሪና የቤተ መጽሐፍቱ ቁልፍ ያዥ ናቸው። የልጆቹን የማንበብ ክህሎት ከፍ እያለ በመሄዱ ህጻናቱና የአካባቢው መምህራን ደስተኛ ናቸው ይላሉ።
አስተማሪም ሌላ ነው፣ ተማሪ አለች። ልጆቹ ይማራሉ፣ ይጫወታሉ። እንደዛ ነው የሚጫወቱት፣ ደስ ይላሉ። የሚጫወቱት ጨዋታም አለ፣ የሚያንበቡት ሰዓት አለ። እንደዛ ነው ልጆች እዛ ግቢ የምኖሩት። በጣም ትምህርት ቤት ሄዱ፣ በጣም ማምሮቹ ደስ የሚሉትን በጣም ደስ ይላሉ። እዛ ትምህርት ቤት ሌላ ትምህርት ቤት ሄዱ፣ ማምራቻችን በጣም እዛ ትምህርት ቤት ሄዱ ስናበቡት በጣም ደስ ነው የሚሉት ማምሮቹ።
ጋዜጠኛና መምህርት ኤልሳቤጥ ድንቁ ከቤተ መጽሐፍቱ ግንባታ በተጨማሪም ሰማያዊ ሻንጠላ የተሰኘች የልጆች መጽሐፍ ደራሲም ናት።
መነሻዬ ምንድን ነው መሰለሽ? በእውነት እናቴ በጣም ዣንጥላ ትወዳለች። ዣንጥላና በቃ ዣንጥላዋን የሚነካባት ሰው አትወድም። እና ሁልጊዜ ትመጣና ወይ ዣንጥላዬ ንፋሱ ገነጣጠለብኝ፣ አቤ ዣንጥላዬ በስብሳለች። እንዲህ ነው እናቶች የሚሉ፣ ዣንጥላዬ በሰበሰ፣ ዣንጥላዬ ተገነጠለ ከፀሐይ ጋር ሁልጊዜ። እና እነዚህ ሶስት ዣንጥላዎች ሰማያዊ ዣንጥላ፣ ቢጫ ዣንጥላና ወይም ጠጅ ዣንጥላ ናቸው። እና ከተፈጥሮ ጋር የሚያደርጉትን እንደው ስታግባባቸው መሀል ገብታ ስታስታርቅ አይነት ታሪክ ያለው ነው። እና ቆንጆ አርጎ የሳለልኝ ጓደኛዬ ነካሻ፣ ከዛ ደግሞ በቤት ውስጥም የረዱኛሉ በማንበብ ይሄ ትክክል ነው ይሄ ትክክል አይደለም እያሉ መጨረሻ ላይ እንግዲህ ህልሜ እውን ሆኖ ተታተመልኝ ማለት ነው።
ኤልሳቤጥ ድንቁ ቤተ መጽሐፍቱ በቤተሰቦቿ ድጋፍና በራሷ ወጪ ቢቋቋምም በቀጣይ ተጨማሪ የአማርኛ የእንግሊዝኛና የአፋን ኦሮሞ ቋንቋ መጽሐፍቶች እንደሚያስፈልጉትም ገልጻ በጎ ፈቃደኞች እንዲተባበሩ ጥሪ አድርጋለች። ከዚህ በተጨማሪም ይህ የገጠር ቤተ መጽሐፍት ልማት በሌሎች የሀገሪቱ ክፍሎች እንደሚቀጥልም ህልሟን አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በርካታ ወጣቶች ድምጻችን አይሰማም ብለው በሚናገሩባት ዛምቢያ አንዲት ተስፈኛ ፖለቲከኛና ተሟጋች ወጣቶች ድምጻቸው ተሰሚ እንዲሆን ጥረት በማድረግ ላይ ትገኛለች። የ23 ዓመቷ ናታሻ ሙዋንሳ በዛምቢያ የሰውን ቀልብ የሳበችው ከ10 ዓመታት በፊት በአውሮፓውያኑ 2014 በሀገሪቱ ብሔራዊ ቴሌቪዥን ላይ በተላለፈው ጁኒየር ፕሬዚደንት በተሰኘ ውድድር ላይ ሁለተኛ በወጣችበት ወቅት ነበረ። የአሜሪካ ድምጿ ሙካ ሲቡኩ የላከችው ዘገባ እንግዲህ ወልዴ እንደሚከተለው ያቀርበዋል።
ሊቪንግስተን በተሰኘች የዛምቢያ የቱሪስት ከተማ ያደገችው ናታሻ ሙዋንሳ ገና ለጋ ሳለች ነበር አንድ ቀን ድምጿን ተጠቅማ ዓለምን እንደምትቀይር ያለመችው። በእንደ አውሮፓውያን አቆጣጠር 2024 በዓለም የጤና ድርጅት ጉባኤ ላይ ንግግር ያደረገች በእድሜ ወጣቷ ተናጋሪ ስትሆን ህልሟን እውን አድርጋለች።
When I was 8 years old I went on this grand adventure just wanting to know what
በስምንት ዓመቴ ምን ማድረግ እንደምፈልግ ማሰብ ጀመርኩ። በዚህ ዓለም የእኔ ሚና ምን ይሆናል ስል ማሰብ ጀመርኩ። ተጽዕኖ እንዴት መፍጠር እንዳለብኝ፣ ለታሪክ ምን ትቼ እንደማልፍ ማሰላሰል ጀመርኩ። እናም ብዙ መጽሐፍትንና ጽሑፎችንም አነበብኩኝ። በርካታ ቪዲዮዎችንም ተመለከትኩ። ሰዎችንም አወኩኝ። እንደ ማላላ ዩሱፍዛይ፣ ማርቲን ሉተር ኪንግ፣ ማልከም ኤክስ የመሳሰሉ ሰዎችን አወኩኝ። እነዚህ የማህበራዊ ፍትህ ጀግኖች እንዴት ድምጻቸውን ተጠቅመው ለሌሎች እንደቆሙ ሳውቅ ገረመኝ። እናም እኔም ያንን ማድረግ እንዳለብኝ አሰብኩ።
ናታሻ ሙዋንሳ በመቀጠል በሚዲያ ዘርፍ በመሰማራት ለወጣቶች መብት ሰርታለች።
I joined an organization called the Media Network on Child Rights and Development.
ለህፃናት መብትና እድገት ላይ የሚሰራ የሚዲያ ድርጅትን ተቀላቀልኩ። በሚዲያው ላይ የሚሰሩ ወጣት ልጆች በህፃናት መብት ላይ ታሪኮችን ሲዘግቡና ልጆችን በእያሉበት ማህበረሰብ መብታቸውን እንዲያከብር መስራታቸውን ሳይ ተደነቅኩኝ። የዚህ ስራ አካል መሆን ፈለኩኝ። የወደፊቱ የሚዲያ ሁኔታ ሁሌም የማስበው በትጉዳይ ነው። ምክንያቱም ሚዲያ ትልቅ ኃይል አለው።
The Future of Media የተሰኘው ፕሮጀክት የናታሻ ሐሳብ ሲሆን ወጣቶች ሚዲያን በመጠቀም ድምጻቸውን እንዲያሰሙ ታበረታታለች። ናታሻ በአመራር እና በተሟጋችነቷ በርካታ ሽልማቶችን ተቀብላለች። በልጅነቷ የተሳተፈችበት የቴሌቪዥን ውድድር ምን ያህል እንደጠቀማት ታወሳለች።
I realized that it can be quite a lot to do and handle as a president and as a young
person. እንደ ፕሬዝዳንት ሁሉን ማድረግ አስቸጋሪ እንደሚሆን ተረዳው። ወጣት እንደመሆኔ ያኔ ልምድ ልፈጠር የምችለው ተጽዕኖ ገልጽ አደረገልኝ። ንግግር የሚያደርገ ብቻ ሳይሆን ፖሊሲዎችን ተግባራዊና ፍሬያማ የሚያደርግ ሰው ፈለኩኝ። የፖለቲካ ህልም አለኝ። አዎ፣ ለምሳሌ የጤና ሚኒስቴር ወይም ደግሞ የቴክኖሎጂ ሚኒስቴር ወይም ደግሞ ተመሳሳይ ስልጣን በየዘላለው።
ናታሻ መሪ ለመሆን ያላትን ህልም እውን እንድታደርግ በቅርቡ ያሉ ሰዎች ደግፈዋታል። ቻሪቲ ቤሳ ሙዋንሳ የናታሻ እናት ናቸው።
ፍላጎትንና ቁርጠኝነትን ያዳበረችው ገና የሰባት ዓመት ልጅ ሳለች ነው። ለእውነት የምታቀነቅንና የምትቆም ሆኗ ያኔ የጀመረ ነው።
ጆሴፍ ሉንጉ ደግሞ ጓደኛዋ ነው።
ራሷ የምትተማመን ነች። ሐሳቧን ለመናገር የማትፈራ ነች። ለራሷም የምትቆም ነች።
ምንም አለማድረግና ዝም ብሎ መቀመጥ ትልቅ ችግር እንደሆነ ናታሻ ትናገራለች።
One of the worst diseases is
ምንም አለማድረግ አንዱ ትልቅ በሽታ ነው። እያንዳንዱ የሚጫወተው ሚና አለ። ያንን ሚናችንን ለይተን አውቀን ወደ ስራ መግባት አለብን።
በዛምቢያ ያሉ ወጣቶች በአመራርና ተሟጋችነት ተሳትፏቸው የሚጨምር ከሆነ ለሀገሪቱ የተሻለ ነገንና ልማትን እንደሚያመጣ ናታሻ ታምናለች።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ አድማጭ ተመልካቾቻችን የዕለቱ የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ንጉሱ ታምሬ በማቀናበር አብረናችሁ ነበርን። ሰላም ጤና ይስጥልን። ደህና ደሩ።